ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 2 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናቀርባለን። ማጣፊያው ሲጠፋ ተያይዞ ገደል በሚል ርዕስ የቀረበ ነው። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የሰኔ ሐምሌ 2011 ዓመተ ምህረትን እትም የምርጫ ቧልት አባዜ በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ሐሙስ ነሐሴ 2 ቀን በምዕራብ ሐረርጌ ዞን ጉምቢ ቀበሌ አካባቢ ማንነታቸው ያልታወቁ ታጣቂዎች በዜጎች ላይ ተኩስ ከፍተው 7 ሰላማዊ ሰዎች ገድለው 3 ማቁሰላቸው ተዘግቧል። የጸጥታ ኃይሎች በአካባቢው የገቡ መሆናቸው ቢታወቅም እስካሁን ታጣቂዎች ያልተያዙ መሆናቸውን የዓይን እማኞች ይናገራሉ። ስለ ታጣቂዎቹ ማንነትና ግድያውን ለመፈጸም ምን እንደገፋፋቸው የሚገልጽ መረጃ አልተገኘም። በዚህ ዓመት ሰኔ 30 ቀን ባለቀው የበጀት ዓመት 1.6 ቢሊዮን ብር የሚያወጣ የኮንትሮባንድ ዕቃዎች መያዛቸውን የጉምሩክ ኮሚሽን አስታውቋል። ከዚህ ውስጥ 1.3 ቢሊዮን የሚሆነው ወደ አገር ውስጥ ሲገባ የተያዘ ሲሆን ቀሪው ደግሞ ከአገር ሲወጣ ነው። ወደ አገር ውስጥ ሲገቡ ከተያዙት መካከል ውስጥ ልብሶች፣ የኤሌክትሮኒክስ ዕቃዎችና የጦር መሳሪያዎች ሲገኙበት ወደ ውጭ ሲወጡ ከተያዙት መካከል ደግሞ የማዕድን ሀብቶችና የውጭ ሀገር ገንዘቦች ይገኙባቸዋል። ከዚህ ጋር በተያያዘ ሰሞኑን በቱርክ የተሰሩ ሽጉጦች በቶጎ ውጫሌ በኩል ወደ ሀገር ሲገቡ መያዛቸውም ተነግሯል። ሽጉጦቹን በአይሱዙ መኪና ጭኖ ወደ አገር ውስጥ ለማስገባት የሞከረው ግለሰብ ታስሮ ምርመራ እየተካሄደበት መሆኑንም ባለስልጣኖቹ ተናግረዋል። ባለፉት ጥቂት ዓመታት ሀገሪቷ ከፍተኛ የኢኮኖሚ እድገት አስመዝግባለች በሚል በወያኔ አገዛዝ እንዲሁም በምዕራባውያንና በዓለም አቀፍ የገንዘብ ተቋማት ጭምር ከፍተኛ የፕሮፓጋንዳ ሲካሄድበት የቆየው ክስተት በአብዛኛው በብድርና በገንዘብ ማተም የመጣ እድገት መሆኑን ሰሞኑን በኢኮኖሚው መስክ የመንግስት ሚና በሚል ርዕስ እየተካሄደ በሚገኘው የውይይት መድረክ ላይ ተነገረ። ባለፉት ዓመታት የወያኔ አገዛዝ ከውጭ የተበደረው ገንዘብ 29 ቢሊዮን ዶላር መድረሱ የሚታወቅ ሲሆን በሀገር ውስጥ የተበደረውም ከዚህ እንደማይተናነስ ተዘግቧል። ከ27 ዓመት በፊት በሀገራችን በዝውውር ውስጥ የነበረው የገንዘብ ኖት መጠን 68 ቢሊዮን ብር የነበረ ሲሆን መጠኑ በየዓመቱ እያደገ ሄዶ በአሁን ወቅት 740 ቢሊዮን ብር ደርሷል ተብሏል። የገንዘብ ኖት መጠን መሆን ከነበረበት ከ4 እና 5 እጥፍ በላይ እንደሆነ ባለሙያዎች ተናግረዋል። የኢኮኖሚ እድገት የተባለው በአገራችን ውስጥ ያለውን የድህነት መጠን እንብዛም ያልቀነሰ፣ በኢኮኖሚው በኩል መዋቅራዊ ለውጥ ያላመጣ፣ እንዲሁም ሀገሪቱን ከደካማ ምርታማነት ያላቀቀና አገሪቱን እዳ ውስጥ የከተተ እንቅስቃሴ ነውም ተብሏል። ይህን አስመልክቶ ኢሃፓ ባለፉት ዓመታት በጽሑፍና በቃል በሰጣቸው መግለጫዎች በወያኔ አገዛዝ ከበሮ ሲደለቅለት የቆየው እድገት በብድርና በእርዳታ እንዲሁም በገንዘብ እጥረት ላይ የተመሰረተ መሆኑን ከመግለጹም በላይ የተገኘው ብድርም ሆነ እርዳታ የወያኔ ባለስልጣኖችን በሀብት ከማደለብ በስተቀር ለኢትዮጵያ ህዝብ ቅንጣት ጥቅም እንደማይሰጥ ደጋግሞ ማብራራቱ ይታወሳል። በደቡብ አፍሪካ ጆሃንስበርግ ከተማ ፖሊሶች በንግድ ስራ በተሰማሩ የውጭ ሀገር ሰዎች ላይ በወሰዱት እርምጃ ወደ 600 የሚጠጉ ኢትዮጵያውያን መታሰራቸው ተነግሯል። ፖሊሶች ተመሳስለው የተመረቱ ሸቀጦችንና ህገወጥ ንግዶችን እናጠፋለን በሚል ሰሞኑን እንቅስቃሴ ሲያደርጉ የነበረ ሲሆን ረቡዕ ነሐሴ 1 ቀን ጂፒ በተባለው የከተማው ክፍል ባካሄዱት ወረራ መደብሮቻቸው መሰበሩን ንብረታቸው መዘረፉን ሴቶች መደብደባቸውንና በትንሹ 600 የሚሆኑ ኢትዮጵያውያንን መታሰራቸውን የአይን እማኞች ለዜና ተቋሞች ተናግረዋል። የታሰረው ቁጥር ከዚህ ሳይበልጥ አይቀርም የሚሉት የአይን እማኞች ባለስቆቹ የታሰሩት ህጋዊነታቸውና ፍቃድ እንዳላቸው ሳይጣራ በጅምላና ያለ አንዳች ጥያቄ መሆኑንም ይገልጣሉ። ከታሰሩ 24 ሰዓት ቢያልፋቸውም እስካሁን ፍርድ ቤት ያልቀረቡ መሆናቸውና መጠየቅም እንደማይቻል ጨምረው ተናግረዋል። 120 አፍሪካውያን ስደተኞችን የጫነ የስፔን ግብረሰናይ ድርጅት መርከብ በሜዲትራኒያን በአለም አቀፍ የባህር ክልል ውስጥ መቆም ከጀመረ 7ኛውን ቀን ያስቆጠረ መሆኑ ተነገረ። ስደተኞቹን ከባህር ላይና ከአሰቃቂ ሁኔታ ውስጥ በማንሳት መርከቡ ላይ የጫናቸው ፕሮ አክቲቭ ኦፕን አርምስ በሚል ስም የሚታወቀው የስፔን ግብረሰናይ ድርጅት ሲሆን መርከቧ በጣሊያን ወደቦችም ሆነ ማልታ እንዳትገባ በመከልከሏ በአሁን ወቅት በጣሊያኑ የላምፓዱዛ ደሴትና በማልታ መካከል በሚገኘው በአለም አቀፉ የባህር ክልል ውስጥ መቆየት ተገድዳለች። የመርከቢቷ መሪ ጉዞ መቼ እንደሚያልቅ መናገር የማይችል መሆኑን ገልጸው ስደተኞቹ በጥናት እንዲጠብቁ ተማጽነዋል። ጣሊያንም ሆነ ማልታ መርከቢቷ በወደቦቻቸው እንድትቆም ፈቃደኛ አልሆኑም። ባለፈው ሰኞ የጣሊያን ምክር ቤት ካለ 1 ሚሊዮን ብር በላይ ቅጣት ወሰነ ሲሆን የመርከብ ባለቤቶችንም እስከ 30 ዓመት በሚደርስ እስራት ለመፍታት ህግ ማውጣቱ ይታወቃል። ለለቱ ያናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ማጣፊያው ሲጠፋ ተያይዞ ገደል ኔሮ የተባለ ወፈፍ ያረጋው የነበረ ንጉስ ሮማ ከተማን ለኩሶ ስትቃጠል በሳቅ እየፈነደቀ በገና ይጫወት ነበር ተብሏል። የውድቀትና ጥፋት ጉዞ በጊዜ ማቆሚያ ካልተገኘለት ሁሉንም ወደ ገደል የሚወስድና የሚከት መሆኑ ምንም ጥርጥር የለውም። ችግሩ ህዝብ ይህን ቢገነዘብም ገዢዎችህነ ብለው የተጫኑበት የእብሪትና የስልጣን ጥም ያወራቸውና የጥፋት ጎዳናው የሚመቻቸውና የሚጣማቸው መስሏቸው መላ አገርን ወደማይወጣበት ቀውስ መክተታቸው ነው። ዛሬ በስልጣን ላይ ያሉት ሹሞች ከረሜላ ሱቅ እንደገባ ህፃን ሁሉንም ከኛ ያያሉ ንጹህን ህዝብ በጥላቻ እያጨዱት ናቸው። ለዚህ መረጃም ጥምላንም ሊኖር አይችልም። ማጣፊያው ሲጠፋ ተያይዞ ገደል ብቻ ነው ውጤት የሚሆነው። የሹሞቹ እይታ ከእንብርታቸው ማለፍ አቅቶት እብሪት ይዟቸው ጥላቻና ዘረኝነት ተናንቋቸው በለስ ቀናን በሚል ስሜት በተጣደፈ መልክ የዘር ማጽዳት የግድያና የዝርፊያ ስምሪታቸውን አስፋፍተዋል። ቡራዩ፣ ለገጣፎ፣ አጣዬ፣ ጌዲዮ መቅድሞች ናቸው። የባሰ እንደሚመጣ መገመትና ይህንንም ለማገድ መረባረብ የግድ ሆኗል። ሹሞቹና ጽንፈኞቹ ለዘመናት ሲያጋላብጣቸው የቆየውን ጸረ አማራነት ጸረ ኢትዮጵያነት ዛሬ ተመችቶናል በሚል የፈሪ ጥልፊያ መላ ህዝቡን ሊያጠፉ ይሁንኝ ብለው እየተንቀሳቀሱ ናቸው። የነሱ ታዛዥ ተገዢ የብሔራቸው የሃይማኖታቸው አባል ያልሆነውን የሚጠሉ መሆናቸው ባያከራክርም አረፋ የሚደፍቁት ግን በተለይ በአማራው ላይ መሆኑ ገሃድ ሆኗል። ባንድ በኩል የደሃዳ የሆነውን አማራ ጫቋኝ ጣላት ብለው ሊያጠፉት ሲጥሩ በሌላ በኩል ደግሞ ቅጥረኞቻቸውን አሰልፈው አማራ የሚባል ህዝብም ከቶም የለም ብለው ቀለው ሊያቀሉን እየጣሩ ናቸው። ወያኔ ሲያስራቸው ህዝብ እንዲፈቱ የታገለላቸው በተለይ የዚህ ዘረኛ ጸረ አማራ ዘመቻ አራማጅ ሆኖ መገኘታቸው አነጋጋሪ ሆኖ ተገኝቷል። ዘረኝነት ድንቆርና ነው። የተነጠረና አስተቃቂ የጥላቻ ስሜት ዘረኝነት አያኮራም። ኢትዮጵያዊነትን በጎጥ ዘረኝነት መተካት ውርደት ነው። የኋልዮሽ ጉዞ ሹሞቹ የተያያዙት ይህን የጥፋት ጉዞ ነው። ከውድቀት ለመዳን መደረግ ያለበትን ምርጫ የሚሉትን አገር አፍራሽ ቀልዳቸውን ትተው የሁሉን አቀፍ ሽግግር ሂደት አስፈላጊነት በጊዜ ነግረናቸውም ነበር። ግን አይመቻቸውምና ለዘረኛነታቸው ጠንቅ ነውና አንቀበለውም ብለው በአደባባይ ተፈጥመዋል። ያለው አማራጭ የነበረውን ቀጥሎ ወደ ባሰ ቀውስ ገብቶ ተያይዞ ገደል ሆነ ማለት ነው። ለዚህ እኩይ ግብ አስፈላጊ ነው በሚል በአሜሪካ የተመረጠው የወያኔ ኮሎኔል በሹል ምላሱ ብዙዎችን ለተወሰነ ጊዜ ቢያደናግርም ባንዳዎችና ጽንፈኞችን በዙሪያው ሊሰበስብ ቢችልም በዋና ይዘቱ ጸረ ህዝብ ጸረ ኢትዮጵያ መሆኑን አገራችንንም ለባዕድ እንደሸጠ ለማወቅ ብዙ ጊዜ አልወሰደም። ወደ ገደል ሊወስዱን የተነሱትን ራሳቸውን ወደ ገደል ጥለን አገር ማዳን ብሔራዊ ኢትዮጵያዊ ግዴታችን ሆኖም ይገኛል። ይህን የጥፋት ጉዞ ለማስቆም አሁንም ጊዜ አለ። ይህ ግን የህዝብን መደራጀትና ለቁርጠኛ ትግል መነሳት የግድ ይላል። ተንበርክኮ ትግል የለም። መስዋዕትነትን የማይጠይቅ አገራድን ትግል ታይቶም ተሰምቶም አይታወቅ። ህይወታቸውን ለትግል የሰጡትን ተጨረሱ በሚል ባሉታዊ የሚተቹ ሰላም ሰላም ብለው በታጠቀ ጠላት ተፈጁ በዝምታን የሚሰምኩ ሁሉ የአገርና የህዝብ ጠላቶች የገዢዎቹ አጋር ናቸው። ይህ መታወቅ መነገር አለበት። ጭቁን ከጨቋኞች ጋር አብሮ ሊገዛ የሚችልበት ሁኔታ ህዝብን ጭቁኑን የሚጎዳ ነው። ትውልድ ያገሩን ታሪክ የማወቅ ግዴታ አለበት። ሐሰት ሲግቱት እውነት ብሎ በፈለጉ እንዳይነዳ ወደ ገደልም አገሩን ይዞ እንዳይገባ። የኦሮሞ ወጣቶች ታሪክ ለኢትዮጵያ መታገል እንጂ ቀሮ በሚል ጸረ ህዝብ ጸረ ኢትዮጵያ ወንጀለኛ መሆን አይደለም። አጄቶ ተብየውም የሲዳማን ህዝብ ቅንጣትም አይወክልም። በዚሁ ይዘት የአማራ ጽንፈኞችንም ትክክል የሚያደርጋቸው ምንም ማጠየቂያ የለም። የለም የተባለው አማራ ማንነቱን የሚያስረግጠው ማንነቱን በኢትዮጵያዊነቱ መሰረቱ ላይ ነው እንጂ አማራ ከየት ወዴት ባዮች በሚቀኙለት ጥበት አለመሆኑ ግልጽ ነው። ገንጣዮች፣ ፋሽስቶችና ጠባቦች ኢህአፓን ያወገዙት የአማራ ትምክህተኛ አባይ ኢትዮጵያ በሚል ነበር። ድርጅቱ ለኢትዮጵያ መቆሙን ለህዝብ እኩልነትና መብት መታገሉን አልካደም። አገርና ህዝብን በማስቀደሙ ሁሉም ተረባርበውበታል፣ ወግተውታል፣ አጥቀጣውታል። ዛሬም በመከተል ትግሉን ለማዳከም ቅጥረኞችና አንጃ ግራንጃን አስተማርተውበታል። የደርግና የወያኔን ጸያፍና አስተተኛ ክሶች ዛሬም እያስተጋቡበታሉ። ይህ ሁሉ የሆነው ለኢትዮጵያና ለህዝቡ አንድነት ጸንቶ በመቆሙ ለህዝባዊ ስርዓት በመታገሉ ነው። ለአመታት የሽግግር መንግስት ይመስረት፣ ዘረኝነት ይውደም፣ ወያኔ ኢህአዴግ ይወገድ በማለቱ ነው። ራሳቸውን ጦማረኛ፣ ዘጋቢ ወዘተ ብለው የሰየሙ ከንቶች የትግሉን ታሪክ ለቅንጣትም ሳያውቁ ሊያወግዙትና በዚያውም ጨቋኞችን ሊኩሉ መናታታቸውም ለዚህም መረጃ ነው። ሁሉንም የፖለቲካ እስረኞች ለማስፈታት የቀን ተቀን ሰልፍና ሻማ ማብራት አገራችንን ያጥለቅልቅ። ጀግኖቻችንን እናክብር እንጂ ለአስመሳዮች ክብርን አንለግስ። የሰማዕትን ቤተሰብ እንታደግ እንጂ ድጋፋችን ለጨቋኞችና ነፍሰ ገዳዮች አይሁን። ጠላቶች እንደናቁን ምንም ጥርጥር የለውም። አሞሌያችንን ራሳችን ስናቀል አግኝተውናል። ለዚህም ነው ጮሌ ኮሎኔል መክረውና ስልጥነው በላታላቸው ብለው የሰየሙብን። እንደጠበቁትም ለዘረኛው ኮሎኔል ዲስኩር ሰለባ ሆነን ኢትዮጵያን አስጠቃን። ሊታገሉ የተነሱትንም ብቻቸውን ትተን ብዙ ዜጋ አስገደል። ተጃጃል እቅጩን ነገር ከተባለ ወደ ዘረኝነት አዘቅ ሲጎትቱን እሻልናቸው። ምሁር አዋቂ የተባለ ሆዳም ነው ብለው ሲገዙን ተገዛንላቸው። በአፍጢም እስከምንደፋ ሮጠን ጫማ ሳሚ ሆነን ሰግደን ተዋረድ። ይህ ሁኔታ መቀየር አለበት። ሰብእናችንን አሳልፈን ሰጠን፣ ኢትዮጵያን አስጠቃን። ታሪክ ለትዝብት እስኪመዘግበን ድረስ ማጠፊያው የጠፋን ሕዝባዊ መፍትሄን እንደ ሹሞቹ እምቢ ብለን የሽግግር ሂደትን አሌ ብለን ለወያኔና ዘረኞች የሚጠቅመውን ምርጫ ተብዬ መጭበርበሪያ ስንቀበል ስንደግፍ ነው። በዘረኞቹ ስር ምርጫ ለመሳተፍ እሺ ፈቃደኛ ነን ያሉ አቋማቸው በተጨባጭ ጸረ ኢትዮጵያ መሆኑን ማጋለጥና በሁሉም ላይ የማግለል የማዕቀብ እርምጃ መውሰድ ያስፈልጋል። ማጠፊያው አሁንም አለ። ዘረኝነትና ኢህአዴግን አስወግዶ የሽግግር ሂደትን እውን ማድረግ ነው። ሁሉን አቀፍ የሽግግር ጉባኤ ተካሂዶ የሽግግር መንግስት በጋራ በብዙሃኑ ስምምነት መመስረት አለበት። አሊያማ ማጠፊያው መንገድ ከሰላምና ከቅይጥ ወጥቶ ወደ ራስ መከላከልና ባሩድ ማጤሱ መሄዱ አይቀሬ ነው። አመቸን ጊዜ ብለው ህዝብን ንቀው በጥፋት ጎዳናቸው ዘልቀው ህዝብን ማጥፋትና ማስገደልም እንችላለን ብለው የታበዩት ዘረኞች ወደዱም ጠሉም ያሰቡት እንደሚመክር እንደሚጨነግፍ ማወቅ ይገባቸዋል። በግርግርና ድንቁርና አገርን እንዳይጎዱ ነው እንጂ ስጋታችን ሊያጠፉት የሚመኙት ህዝብ ይጠፋላቸዋል የሚል ስጋት የለንም። ዘረኞቹን ተባብረን እንታገላቸው፣ ሽንፈትን እናከናንባቸው። በዝምታ መጠቃት ያብቃ። አማራው ህዝብ ወደፊትም ኢትዮጵያን አስከብሮ ይኖራል፣ ዘረኞች ግን ይወገዳሉ። ኢትዮጵያውያን በፍቅር በጋራ አገራቸው ኮርተውና አልፎላቸውም ይኖራሉ። በዚህ ላይ ምንም ጥርጥር የለንም።
Vamos.
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን አርባራት ቁጥር 5 ሰኔ ሐምሌ 2011 ዓመተ ምህረት የምርጫ ቦልድ አባዜ ለግማሽ ምዕተ ዓመት ያህል ህዝብ የስልጣን ምንጭ የሚሆንበትን ስርዓት እውን ለማድረግ እንዲሆን ሲካሄድ የነበረውና ኢትዮጵያውያን እስከዳር የተሳተፉበት ህዝባዊ ትግል ላለፉት ለበርካታ አመታት የእልህ አስጨራሽ ጉዞ ያለማቋረጥ ቢያደርግም እስካሁን በድል ሊጠናቀቅ አለመቻሉ ግልጽ ነው። ኢህአፓ ልሳኑ በሆነው ዴሞክራሲያ በተለያዩ የዘወትር መጣጥፎቹና በሌሎችም የመገናኛ ዘዴዎቹ የህዝባዊ ትግል ግብ የሆነው የስርዓት ለውጥ እውን ያልሆነባቸውን ምክንያቶች በየምዕራፉ ሲዘረዝር ሲተነተንና ሲጠቁም አደጋዎችን ሲያስገነዝብና አቅጣጫንም ሲያመላክት መቆየቱም ይታወቃል። ቀደም ብለው በተሰራጩት የዴሞክራሲያ እትሞች የተስተናገዱት ጉዳዮች እንደተጠበቁ ሆነው በአሁኑ ወቅት አገራችን ያለችበትን ሁኔታ ድርጅታችን ኢህአፓ እንዴት ያየዋል? ዋና ዋና ችግሮቹስ ምንድናቸው? ችግሮቹንስ ለማስወገድ የሚረዱ እርምጃዎችስ ምን ሊሆኑ ይገባል? የሚሉትንና ሌሎች ተዛማች ጉዳዮችን በዚህ የዴሞክራሲያ እትም እናነሳለን። እነሆ የ17 ዓመታት ፋሽስታዊ ወታደራዊ አገዛዝ እጅጉን ያስመረረው የኢትዮጵያ ህዝብ የባሳይ መጣን በሚል እሳቤ ተዘናግቶም ሆነ ግራ ተጋብቶ የነበረበት ወቅት ላይ ወያኔ ይሄን አጋጣሚና ሙሉ የባዕድ ኃይላትን እንደ አሜሪካ፣ እንግሊዝ፣ ሱዳን፣ ስዊድን፣ ኖርዌይ ወዘተ ድጋፍን በመጠቀም ስልጣን ለመቆጣጠር ቻለ። በባዕድ ኃይሎች ድጋፍና ትብብር ወያኔ በጠመንጃ ኃይል ስልጣን ከተቆጣጠረ በኋላ ዛሬ ኢትዮጵያ ለገባችበት ቀውስ ዋናና አብይ ምክንያት የሆነውን የክፍፍል ስርዓትም ለመዘርጋት በቃ። ባለፉት 28 ዓመታት አገራችን የዘረኝነትና የከፋፋይነት አባዜ ተጭኖባት በረጅም ጊዜ ታሪኳ ውስጥ አንዳችም ጊዜ ገጥማት በማያውቅ አስከፊና አደገኛ ሁኔታ ውስጥ እንድትገባ ተገደደች። ውስብስብ ፖለቲካዊ፣ ኢኮኖሚያዊና ማህበረሰባዊ ችግሮቿ ብቻ ሳይሆኑ እንደ ሀገር እንድትቆይ ህልውናዋን አጥብቀው የሚፈታተኑ መንቀፋቶች በየአቅጣጫው እያተራመሷት ይገኛል። ዘርንና ቋንቋን መሰረት ያደረገው የወያኔ ኢህአዴግ አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ፣ ጸረ ዴሞክራሲ በመሆኑ ፖሊሲዎቹም ሆኑ ሁሉ ቅሎቹ የቡድኑን መሰረታዊ እምነት ተግባራዊ ማድረግ ላይ ያጠነጠኑ ነበሩ። የወያኔ ቡድን ገና ስልጣን ሲይዝ የተቃወሙትንና የታገሉትን ሁሉ ያፈና፣ የግድያ፣ የሽብር፣ የእስራት ወዘተ ወንጀሎች ያካሄድባቸው መቆየቱ የሚታወቅ ሲሆን ዛሬም ቢሆን ቡድኑ ከዚህ አረመኔያዊ እኩይ ተግባሩ ሳይቆጠብ በወንጀሉ የቀጠለ መሆኑ ግልጽ ነው። ከኢትዮጵያ የተገነጠለች የትግራይ ሪፐብሊክ ለመመስረት እንደ ዋና ዓላማው አድርጎ እንቅስቃሴ የጀመረው ወያኔ ባለፉት 28 ዓመታት በጠመንጃ ኃይል የተቀረውንም የኢትዮጵያ ግዛት መቆጣጠር ቢችልም ይህንኑ የመገንጠል አጀንዳውን ካርድ ለመሳብ እንዲረዳው የሚያስችለውን አንቀጽ በሕገ መንግሥቱ ውስጥ እንዲካተት ማድረጉ አይዘነጋም። ዛሬ ላይ ከወያኔ መንደር ይህን አስመልክቶ እየተደለቀ ያለውን ማስተዋሉ ተገቢ ይመስለናል። ዘመናትን ተሻግሮ የኢትዮጵያ ሕዝብ የአንድነት መስተጋብር የሰረጸው ሕዝቡ በዘመን ሂደት ውስጥ እንደ ሌሎች የዓለም አገራት ሁሉ አገርን ለመመስረት የሚጠይቀውን ክፉም ሆነ በጎ ሁኔታን አብሮ መካፈሉ፣ መደጋገፉ፣ መነሳቱና መውደቁ የውስጥም ሆነ የውጭ ጠላትን በጀግንነት መክቶ ነጻና የራስ የሆነች አገር እንድትኖር ባደረገው ከፍተኛ ተጋድሎ ውስጥ እንደሆነ ታሪክ የመዘገበው ነው። እናም ይችን አጥንቱን ከስክሶ ደሙን አፍስሶ ያቆያትን ታላቅ አገር ከትውልድ ትውልድ እያሻገረ በነጻነት ታፍራና ተከብራ እንድትቆይ አድርጓል። ኢትዮጵያ በርካታ ባህሎች የሚስተናገዱባት፣ ልዩ ልዩ ቋንቋዎች የሚነገሩባት፣ ትላልቅ ሃይማኖቶች የሚመለኩባት ብቻ ሳይሆን ለዘመናት በሌሎችም የዓለም አገራት ሃይማኖትን ተንተርሶ የሚፈጠር ችግር አንጻራዊም ቢሆን ከቶ ያልደረሰባት አገር ሆና እስካሁን ዘልቃለች። አንዲት ጥቁር አገር የነጭ ዘር የሆነውን ጣሊያንን በአድዋ ጦርነት ድባቅ መታ፣ የነጭን ዘር አዋረደች ከሚልና ኢትዮጵያ ያለችበት ጂኦግራፊያዊ ክልል ያለውን ስትራቴጂክ አንድምታ ከግምት ውስጥ በማስገባት የባዕድ ኃይሎች ጥንትም ሆነ ዛሬ ጥቅማቸውን ጥያቄ ውስጥ ሊጥል የሚችል የኢትዮጵያን ሕዝብ ይሁንታ ያገኘና ለኢትዮጵያ ሕዝብ ጥቅምና ለኢትዮጵያ ሕልውና አበክሮ በጽናት የሚቆም ኢትዮጵያዊ የመንግስት ኃይል በአፍሪካ ቀንድ አካባቢ እውን እንዳይሆን አበክረው ሰርተዋል። ዛሬም እየሰሩ ይገኛሉ። በታሪካችን ዛሬ እስከደረስንበት ታሪካዊ ወቅት ድረስ የባዕድ ኃይላት በማናለብኝነት በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ ዜጎቿን እርስ በርስ የማጋጨት የማናቆር ሰላም የሚነሳና የሚያምስ ድርጊት ሳያሰልሱ ፈጽመዋል። አሁን በምንገኝበት ወቅትም ላይ ቢሆን ከዚህ እኩይ ተግባራቸው ከቶ ሊታቀቡ አልቻሉም። ሀገራችን ኢትዮጵያ እጅግ አኩሪ ታሪክ፣ ከመቶ ሚሊዮን በላይ የሚቆጠር የሕዝብ ካፒታል፣ ተዝቆ የማያልቅ የተፈጥሮ ሀብት የተለገሰች ውብ አገር ለመሆኗ የሚያከራክር አይደለም። ይህ ገጽታዋ እንደተጠበቀ ሆኖ በሌላ በኩል ግን በታሪክ ሂደት ውስጥ ከመልካም አስተዳደር እጦት የተነሳ በሕዝብ ላይ የደረሱ ልዩ ልዩ በደሎች እንደነበሩ ከግልጽም ግልጽ ነው። በባህላቸው በሃይማኖታቸው የተነሳ የሚበደሉ፣ ለብዝበዛ የተጋለጡ፣ ጥረው ለፍተውም በድህነት አረንቋ እንዲማቅቁ የሆኑባት አገርም ነበረች። ዛሬም በምድር ላይ ያለው ሁኔታ ከዚህ የተለየ እንዳልሆነ ለሰፊው የኢትዮጵያ ሕዝብ የተደበቀ አይደለም። እነዚህን አስከፊ ገጽታዎች ለመለወጥ ነበር በ1966 ዓመተ ምህረት በየካቲት ወር ላይ ለዘመናት ውስጡን ተዳፍኖ ሲምቦለቦል የቆየው የሕዝብ ብሶት ድንገት ገንፍሎ ሳይታሰብ ከዳር እስከ ዳር በተካሄደ ህዝባዊ አመጽ ያጼውን የጉልተኛ ስርዓት ሊገረሰስ ቢችልም ወደ ህዝባዊ ስርዓት አሻጋሪ የነበረው ጊዜያዊ ህዝባዊ መንግስት ጥያቄ እስካሁን እውን ሳይሆን ቀርቷል። ለዚህ ዋናው ተጠያቂ ፋሽስታዊ ወታደራዊ አገዛዝና በወቅቱ ተባባሪው የነበሩት ልዩ ልዩ ጸረ ህዝብ ኃይላት እንደነበሩ ቀደም ብሎ በሰፊው የተባለበት በመሆኑ እዚህ ላይ ላለመድገም መርጠናል። ፋሽስታዊውን ወታደራዊ አገዛዝ የተካው የወያኔ ኢህአዴግ አገዛዝ ኢትዮጵያን በታሪኳ ካጋጠሟት አገዛዞች ሁሉ ክፉኛ ያጠቃትና ያሽመደመዳት አገዛዝ ነው። እልቆ መሳፍርት በደል አድርሶባታል። ስልጣን የተቆናጠጠው የወያኔ ቡድን የአገሪቱን አንጡራ ሀብት በውጭ አገር ባለ ሀብቶች እንዳሻቸው እንዲበዘብዙ እድሉን አመቻችቶ የጥቅሙም ተካፋይ በመሆን ሀብት አካብቷል። ከላይ እስከ ታች በሙስና ተጨማልቆ ጥቂቶች ከመጠን በላይ የተንደላቀቁባት ከ99% በላይ የሆነው ህዝብ በድህነት በእርዛትና በበሽታ የተጎሳቆለባት አገር ከመሆኗን ባሻገር ጸረ ዴሞክራሲ የሆነው አገዛዝ የሚያስከትላቸው የሥርዓት አልበኝነት ባህሪያት፣ ዝርፊያ፣ የሥነ ምግባር ዝቅጠት ወዘተ በመላ አገሪቱ መረን በለቀቀ ሁኔታ ተናኝተዋል። በመሆኑም የአገሪቱ ዜጎች በሰላም ከቤታቸው ወጥተው በደህና የሚመለሱበት ሁኔታ ባለመኖሩ ህዝብ ሁሌም በስጋት እንዲኖር አስገዳጅ ሁኔታ ውስጥ ገብቷል። ቡና ፈልቶ ፈልቶ መስከኑ አይቀርም ከሚሉን ለህዝብ ንቀት ካላቸው ሹሞች በስተቀር ለሌሎቻችን ግን ይህ ክስተት አሳሳቢና ትኩረትን የሚሻ አገራዊ ዋና ጉዳይ መሆኑ የሚያከራክር አይደለም። የሚያውቀውን የኖረበትንና እየኖረበት ያለውን እንደ መድገም አይቆጠርብንና የኢትዮጵያ ህዝብ በወያኔ ዘረኛና አምባገነን አገዛዝ ስር የሰብአዊና ዴሞክራሲያዊ መብቱ ሙሉ በሙሉ ተረግጦ በነጻ የመደራጀት፣ የመጻፍ፣ የመሰብሰብና የመናገር በእውቀቱና በችሎታው መጠን ሥራ ሰርቶ ራሱን ጠቅሞ በአገሪቱ የኢኮኖሚ ተሳትፎ ውስጥ ሊኖረው የሚገባውን የዜግነት ሚና ለመጫወት ያልቻለበት ሆነ። ከ2010 ዓመተ ምህረት በፊት ባሉት 3 ዓመታት ውስጥ የወያኔ ኢህአዴግ አገዛዝ ለማስወገድ በርካታ መስዋዕትነትን የጠየቀ ትግል ተካሂዷል። በሙስና የላሸቀው የወያኔ ኢህአዴግ አገዛዝ ከሻቢያ ጋር ባደረገው ጦርነትና በኋላም የመለስ ህልፈት ታክሎበት የክፍፍልና አለመግባባት ሰለባ ለመሆን በመብቃቱ ተዳክሞ ስለነበር እንደ ቀድሞው የሚደርስበትን ተቃውሞና ትግል ለመቋቋም የሚችልበት አቅሙ እጅጉን እንዲሳሳ ሆነ። የህዝቡ ትግል የወያኔውን አገዛዝ አስወግዶ የሥርዓት ለውጥን ለማምጣት የሰነቀ በመሆኑ የአገዛዙን በስልጣን ላይ መቆየት በጥያቄ ውስጥ የሚያስገባ ሁኔታ ውስጥ ከቶት እንደነበር የቅርብ ጊዜ ትዝታ ነው። ሙሉ በሙሉ ባይሆንም ትግሉን ያቀዘቀዙልኝ ይሆናል በሚል እሳቤ የተወሰኑ የህሊና እስረኞችን፣ የአስቸኳይ ጊዜ አዋጅን፣ የሽብርተኛነት ህግ አዋጅን ወዘተ ሰርዣለሁ እስከ ማለት ቢደርስም፣ ለነገሩ አዋጆቹን አልዘረዘረም እስካሁን። ትግሉ ጋብ ሊል አልቻለም። ተጠናክሮ የቀጠለው ትግል አገዛዙን ለማስወገድ ጠርዝ ላይ ደርሶ የነበረ ቢሆንም ታማኝ አገልጋይ ሎሌያቸውን ፈጥኖ ለማዳን አሜሪካና ሳውዲ በቂ ዝግጅት የጠየቀ እቅድ በመንደፍ ሥራ ላይ በማዋል ትግሉን ማቀዝቀዝ ችለዋል። እነሆ የዓመት ተኩል ዕድሜውን እየዘለቀ ያለው ያለንበት የአገሪቱ ሁኔታ የማማለል ችሎታና ሁሉን አውቃለሁ በሚል የአገርና የፖለቲካን ጉዳይ እጅግ አቅሎ በሚወስድ ለመሰረታዊ ጥቅም የሚደረግን ግብግብ በፍቅርና በመደመር አባዜ መለወጥ ይቻላል በሚል የቃላት ጋጋታ አሜሪካኖች ሲያዘጋጁት የቆየን ኮሎኔል በጠቅላይ ሚኒስትርነት ማዕረግ ከሾሙት ወዲህ ወያኔ ኢህአዴግ የህዝቡን ሥርዓት ለውጥ ፍለጋ ትግል ለማድበስበስ ሆን ብሎ የተደረገ እንቅስቃሴ የተገኘ እንደሆነ ግልጽ ሆኗል። በጣም አስገራሚና ንቀት በተሞላበት መንገድ በሙስና ተጨማልቅ ያለው ህዝብን ወደ ትግል እንዲገባ ያበቁትን ግፎችና በደሎች ሁሉ በተደጋጋሚ ገምግሜ እርምት ለማድረግ ተዘጋጅቻለሁ ይቅርታም ጠይቃለሁ ያለው አገዛዝ የመፍትሄውን ፍለጋና መሪነት ለኔ ተውት ብሎ ተፈንጥሞብንም ይገኛል። የለውጥ ኃይል ነኝ እያለ ከመቃላመዱም በላይ ወደ ዲሞክራሲ ልትሸጋገሩ የምትችሉት በኔ መሪነት እንጂ ነው እያለ በህዝብ ላይ ተሳለቀ። ሹሙ ኮሎኔል ሳይፈራና ሳያፍር ባለፉት አመታት የወያኔ አገዛዝ ውስጥ በደልና ግፍ የፈጸሙትን አስወግዶ የወያኔ ኃይልን አገዛዝ ለማስቀጠል እንደሚሰራና ህገ መንግስት ተብየውም እንዲሁ ቀጣይነት የሚኖረው መሆኑን መግለጹ የሚዘነጋ አይደለም። አንድ አመት ከግማሽ እድሜ እየተጠጋ ያለው በሽሙ እየተመራ ያለው እንቅስቃሴ አፉቅቤ ልቡጩቤ እንዲሉ አይነት ሆኖ እነሆ ቀድሞም ከህዝብ ያልደበቀውን ጉዳይ አንድ ባንድ ተግባራዊ ሲያደርግ ቆይቷል። መፍቴ የተባሉትም በቀድሚያ የሹሙን ቡራኬ እንዲያገኙ ሆነው ለሥራቱ ቀጣይነት የሚበጁት ሁሉ በሥራ ላይ እንዲውሉ እየተደረገ ነው። እቅዱም ያለውን ሥርዓት ቀባብቶ ለማስጓዝ በሚያስችል ታሳቢነት የተቃኘ በመሆኑ እዛው ፈላ እዛው ሞላ ከመሆን የተለየ አልሆነም። ይህም ከላይ ልንጠቅሰው እንደሞከር ነው የመከራችንን ቀጣይነት የሚያውጅ እንጂ ተስፋችንን የሚያለመልም ብስራት እንዳልሆነ የምንስተው አይሆንም። ዛሬ ላይ ህግና ስርዓት የማስከበር ኃላፊነት የጎደለበት ብሔረተኝነት፣ ዘረኝነት፣ ጎጠኝነት እንደልባቸው የሚፈነጩበት ለምስፍራ ተመቻችቶላቸው የአገሪቱን ህልውና እየተፈታተኑ ያሉ ከመሆናቸው ባሻገር እንደ ተጨማሪ ሁለተኛ መንግስት ራሳቸውን በትጥቅ ሳይቀር አደራጅተው የፈለጉትን ሁሉ በማድረግ በህዝብና በአገር ላይ ልዩ ልዩ ወንጀሎችን ተው የሚላቸው በጠፋበት ሁኔታ እየፈጸሙ እንዳሉ የአደባባይ ምስጢር ከሆነ ሰንብቷል። መንግስት ነኝ ባዩም በለውጥ ሂደት ውስጥ ባለች አገር እንዲህ ያሉ ሁኔታዎች መከሰታቸው አይቀሬ ነው በሚል ስሌት ግዴላችሁም በሂደት ይከስማሉ ብሎ ይሳለቀብናል። በመሬት ላይ ያለው ሐቅ ግን ላለፉት 28 ዓመታት በወያኔ ኢህአዴግ በመላ አገሪቱ ተተክሎ የቆየው የዘረኝነትና የክፍፍል መሰሪ ፖሊሲ ሲሆን ለዘመናት አብሮ የኖረውን ህዝብ እኛና እናንተ በሚል ዘይቤ ከፋፍሎ እርስ በርሱ በክፉ እንዲታይ የጥላቻ ስሜት እንዲተክል ተጽዕኖ ሲያደርግ ቆይቷል። ከዚህ ፖሊሲ ተጠቃሚዎቹ ያገዛዙ ሹሞችና የለውጡ ደጋፊዎች ነን የሚሉ ልዩ ልዩ ቀለሞች ያነገቡ ክፍሎች እንዲሁም የተወሰኑ የመገናኛ ብዙሃን ተቋሞች ናቸው። የኑሮ ውድነቱ፣ መፈናቀሉ፣ ሥራ አጥነቱ ህዝብን ያስመረረ ከመሆኑም በላይ ያለ ስጋት እንደ ልብ ወጥቶ መግባቱ ከቦታ ቦታ እንዳሻ መንቀሳቀሱ የሚናፈቅበት ጊዜ ላይ ተደርሷል። ይህ ለማንም ጤነኛ ዜጋ ቅስም የሚሰብር ድባብ ነው። ዛሬ ላይ ያለችው ኢትዮጵያ ከአምባገነን አገዛዞች ራሷን ነጻ ለማውጣት ያደረገችው ትግል በመስቀለኛ ጎዳና ላይ ብቻ ሳይሆን ህልውናዋንም ጭምር ስጋት ላይ የሚጥል ሆኖ ይገኛል። ከዚህ ድባብ ለመውጣትና ኢትዮጵያንም ለመታደግ ምን ማድረግ ይበጅ ይሆን የሚለውን ጥያቄ በሰከነና ኃላፊነት በተሞላው መንገድ ለመመለስና ጉዳዩ የኔም ነው የሚል ኢትዮጵያዊ ሁሉ አርቆ አስተዋይነትን በተላበሰ መንፈስ እንዲያጤነው ጊዜው ይገድላል። ኢትዮጵያ የሁላችንም የጋራ ሀገር ናት። ለገሚሱ ናት፣ ለቀረው የእንጀራ ናት እንድትሆንም አይጠበቅም። ይህ ሲባል ግን በየጊዜው እኔ አውቅልሃለሁ የሚሉ ኃይላት የሱልጣን ርካቡን እየተቆጣጠሩ በህዝብ ላይ በሚያደርሱት ግፍና በደል ፍዳቸውን የሚያዩ የህብረተሰብ ክፍሎች አልነበሩም ማለት እንዳልሆነ ግልጽ ነው። ዛሬም የሉም ማለት እንዳልሆነም ሁሉም ይገነዘባል ብለን እናስባለን። ይሁንና ይናቅ የማይቀበሉ መኖራቸውን ሳንዘነጋ እኔ በህዝብ ላይ ግፍና በደል አድራሾች ግን ከተጠቅላላው ህዝባችን ቁጥር በልጠው የተገኙበት በታሪካችን አንዳችም ጊዜ አልነበረም። ዛሬም ቢሆን ቁጥራቸው እዚህ ግባ የሚሉት አይደለም። እኒ ክፍሎች ሁሉ ጊዜም ከህዝብ ጥቅምና ፍላጎት ከሀገር ህልውናና ደህንነት ጋርም ተጻረው የቆሙ ናቸው። እስካሁን በተጓዝንበት የታሪክ ሂደት ህዝብ ከነዚህ ኃይሎች ሲያደርሱበት የነበሩትን ግፍና በደሎች ለማስቆም በዛም አነሰ ሳይታገላቸው የቦዘነበት ወቅት የለም። ዛሬም ይህንኑ ከማድረግ እንዳልተቆጠበ የምንመለከተው ነው። ያባ አንዱ የዚህ ህዝብ ትግል አካል ሆኖ እየታገለ እዚህ ደርሷል። በዋናነት የታገለውም በዚች የጋራ አገር በሆነችው ምድር ላይ ህዝብ የማናቸውም ጉዳዮች የበላይ ወሳኝ መሆኑ በተግባር እንዲረጋገጥ ነው። አለመታደል ሆኖ የኢትዮጵያ ህዝብ ይህን የማይገረሰስ መብቱን በታሪኩ አንዳችም ጊዜ በስራ ላይ ሊያውል የቻለበት ወቅት ገና አላጋጠመውም። የመከራ ዘመኑ አላጥር ብሎ ዛሬም ድረስ ህዝብ ይህን የማድረግ አቅሙን የተገነዘቡ አምባገነኖች፣ አደርባይ ምሁራን ነን ባዮች፣ የስልጣን ጥመኞችና ወንበር ናፋቂዎች፣ ጎጠኞችና ጽንፈኛ ብሔረተኞች በየዘርፉ እየታገሉት ይገኛሉ። የህዝብ የበላይነትና ወሳኝነት በአገሪቱ ተረጋገጠ ማለት የነዚህ ሁሉ ጸረ ህዝብ ኃይላት ህልውና ከሰመ ማለት ስለሚሆን እነሆ ዛሬ በእነዚህ ኃይላትና በህዝብ መካከል ከፍተኛ ትግል እየተካሄደ ይገኛል። እንደሚታወቀው የህዝብ የስርዓት ለውጥ ፍለጋ ትግል በተቀነባበረ ስልት እንዲቀዘቅዝ ብሎም እንዲቆም ከሆነ ወዲህ እንደ ባብ አሮጌ ቆዳውን ሸልቅቆ ብቅ ያለው አገዛዝ አልሸሹም ዞራሉ ከመሆን የዘለቀ አለመሆኑን ብዙም ሳይርቅ እያከታተለ የወሰዳቸው እርምጃዎች በግልጽ አረጋግጠውልናል። እርምጃዎቹ ወትሮም የሥርዓቱን ነፍስ ዘርቶ ማስቀጠል ነበርና ይህንኑ ህጋዊነት እንዲላበስ በሚል እሳቤ ፈጥኖ ምርጫ የሚሉት ቧልት እንዲደረግ ውሳኔ ላይ ተደርሶ ጎጠኛውም ወያኔ ያዲጉም አድርባዩም ወዘተ የህዝብን ተሳትፎና ፍላጎት ወደ ጎን በመተው ይህንኑ ቧልት ለማሳካት በሚል እየተራኮቱ ይገኛሉ። የዚህ ትርምስ ዋና ዓላማው ለኢትዮጵያ ፍሬትን ለማምጣት ሳይሆን ክፉን የገለማውን አገዛዝ ጠጋግኖ ለማቆየትና ለማስቀጠል ብቻ ነው። በዚህ የምርጫ ቧልት ውስጥ ተሳታፊዎች ለመሆን እየተዘጋጁ ባሉ ኃይላት መካከል ምርጫ እንዲደረግ በተያዘው የጊዜ ገደብ መደረግ አለመደረግ አንስቶ በሌሎችም ጉዳዮች ላይ እየተጣረዙ ያሉ በመሆናቸው ሂደቱ የንትርክ ሰለባ የመሆን እድሉ ሰፊ ነው የሚሉ አሉ። ምርጫ ተብየው ሂደቱና የሂደቱ ውጤት ጸረ ዴሞክራሲ በመሆኑ ያፓ በጽኑ ይቃወመዋል። ለምን ቢባል ህዝብ ራሱ ፈቅዶ በመሰረተው ህገ መንግስት አማካኝነት የመረጣቸውን መሪዎች መቆጣጠር የማያስችለው በመሆኑ በመራጩ ህዝብና በመረጠው ኃይል መካከል መተማመን የሚነፍግ በመሆኑ በምርጫ የሰጠውን ስልጣን ተአማኒነትና ኃላፊነት በጎደለው ድርጊት የተነሳ የአገርንና የህዝብን ጥቅም በሚጎዱ ተግባራት ላይ በተከታታይ በመሰማራትህ በሰላማዊ መንገድ ከስልጣን ላስወግድህ ብሎ ኃይሉን ለመጠቀም ቢሻ ተቀባይነት ለማግኘቱ የሚያረጋግጥ አስተማማኝ ዋስትና ባለመኖሩ ህገ ወያኔ ባለመሻሩና ምርጫው በአገዛዙ ብቻ ተረቆና ጸድቆ በመቅረቡ በመሆኑ ነው። እስከዛሬ በአገራችን የፖለቲካ ስርዓት ዘልቀው የመጡትን አይቷልና ጥርጣሬን፣ አለመተማመንን፣ ሁከትን፣ አለመረጋጋትን የሚያባብስና የሚያስቀጥል እንጂ የሚያቆም አለመሆኑን ለማየት በቂና በእውቀት ላይ የተመሰረተ መረጃና ልምድም ያለው ህዝብ በመሆኑም ጭምር ነው። ይህ በታሪካችን እንዲህ አለመሆኑ መጽሐፍ ገላጭነትን የሚጠይቅ ክስተት አይደለም። በመሆኑም ለሰፊው የኢትዮጵያ ህዝብ ደግሞ ይህ ከቶ የተደበቀ ጉዳይ እንደማይሆን እኛም ጥርጥር የለንም። ከራሳችን አገርና ከሌሎችም አምባገነንነት ስር ከሚማቅቁ የዓለም አገራት ታሪክ የተማርነው ጭቆናን፣ እስራትን፣ ግድያን፣ ማስተዳደርና ከህደትን ሁሉ የሚፈጽመውና ሰላምን የሚነሳው መንግስት የተባለው ተቋም ነው። ይህ መሰመር ይኖርበታል። ህዝብ ለዘመናት ለእንዲህ አይነቱ ተቋም ሰለባ ከመሆን ያረፈበት ወቅት አልነበረም ቢባል ማጋነን አይሆንም ብለን እናስባለን። በእንዲህ አይነቶቹ የመንግስት ተቋማትና በህዝቦቹ መካከል እምነት የሚባል ነገር ሰፍኖ አያውቅም። ይባስ ብሎ አሁን በአገራችን ውስጥ በህዝብና በአገዛዙ መካከል ብቻ ሳይሆን አገዛዙ በሩን ወለል አርጎ በከፈተላቸው ጎጠኞች፣ ጽንፈኛ ብሔረተኞችና እንዲሁም ኢትዮጵያን ከዚህ መቀመቅ ከከተተ በኋላ በአሳዳሪዎቹ ድጋፍ በህዝባዊ አመጽ ከመገርሰስ የተረፈው የወያኔ ቡድን በሚያደርሱት ብጥብጥና ውከት እንዲሁም በሚነዙት መርዘኛ ፕሮፓጋንዳ የተነሳ በህዝብና በህዝብ መካከል ያለው መተማመን እንዲሟጠጥ እየተሰራ ነው። ወትሮም ኢትዮጵያዊነትና ጎሳ ተኮር ፖለቲካ አብረው ተጣጥመው የሚጓዙ ሳይሆኑ እንደ ሰትና ጭል ነው ግንኙነታቸው። ምን ማለታችን እንደሆነ በማያወላዳ መንገድ ለማስቀመጥ፣ ጭዱ ጎጠኝነት፣ እሳቱ ደግሞ ኢትዮጵያዊነት ለመሆኑ የጅምላ ማንነት ወይም ሞት ከሚሉ ጉዶች በቀር ለተቀረው ህዝብ ለቀባሪው አረዱት አይነት ነው የሚሆነው። እዚህ ላይ ሳንጠቅሰው ማለፍ የማይገባን ሀቅ ዛሬ ላይ ኢትዮጵያ የምትገኝበት ሁኔታ ለረጅም ጊዜ ሊያውቋት፣ ሊበጠብጧት፣ ሰላም ሊነሷትና ሊያዳክሟት ለሚፈልጉ ለውስጥና ለውጭ ኃይሎች የተመቻቸች አገር ሆና መገኘቷ ነው። በተከታታይ ሁለት ስርዓቶችን ያስወገደና ሶስተኛውን የወያኔ ስርዓት መቃብሩ አፋፍ ላይ ያደረሰ ህዝብ የሚስማማውን መንግስት በጋራ ለመመስረት ገና አልተሳካለትም። በስልጣን ላይ የሚሰየሙት አገር ማፍረስ እንጂ ህዝብን አስተባብሮ መምራት አልተቻላቸውም። በፍርሻው ላይ በሚፈጠረው ግርግር አጋጣሚውን ተጠቅመው የመንግስት ስልጣን ለሚነጥቁ አምባገነኖች አገሪቷና ነዋሪዎቿ ሰለባዎች ሆነው ዘልቀዋል። ለዚህ ሁሉ ችግር እንዳይነተኛ ምክንያት ሆኖ የሚጠቀሰው የአገርን ዘላቂ ጥቅም ከግል የፖለቲካ ጥቅም በላይ አሻግሮ ያለማየት ችግር ሆኗል። ሜዳው ሁሉ የተጠለቀለቀው ለጊዜያዊ ስልጣን ማርኪያ በሚሽቀዳደሙ እንጂ እንብዛም ለአገርና ለህዝብ ዘላቂ ጥቅም በሚጨነቁ ኃይሎች እንዳልሆነ ከማንም የተሰወረ አይደለም። በወቅቱ የፖለቲካ ሹሞች የፖለቲካ ምህዳር ስልጣን እናገኝ ይሆናል ብለው የተቆለቆሉት ሁሉ ሰሞኑን በተፈጠረው ሁኔታ እንደ ተተኮሰባት ድኩላ ግራ ተጋብተው ደንዝዘዋል። ቆይተውም ያመኑት ፈረስ ጣለ በደንደስ እንዲሉ ሆኖባቸው የታሪኩን ጠባሳ እንደ ተሸከሙ እስከኖሩ ድረስ ይኖራሉ። እግዚኦ ለሁሉም አይነት አድርባዮች፣ ለሰለጠነ ፖለቲካ አፈቀላጤዎች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የአምባገነኖች አገዛዝ ተወግዶ በምትኩ የህዝብ የስልጣን ምንጭነትና ህዝብ በእኩልነት በአንድነት የሚኖርባት ዴሞክራሲያዊት ኢትዮጵያ እውን እንድትሆን ትግሉ የጠየቀውን መስዋዕትነት ሁሉ ከፍሎ ከህዝብ ጋር ወግኖ ለህዝብ ጥቅም ቆሞ በየጊዜው ከተፈራረቁት አምባገነኖች ጋር ጉሮሮ ለጉሮሮ ሲተናነቅ ቆይቷል። ዛሬም በጽናት በዚሁ እንደቀጠለ አለ። በሁለተኛው የድርጅቱ ጉባኤ ላይ ባገኘው ተመክሮ ላይ በመመርኮዝ ለመድበለ ፓርቲ ፖለቲካ እታገላለሁ ካለ ወዲህ እስካሁን ድረስ ይህንኑ በኢትዮጵያ እውን ለማድረግ እየታገለ ይገኛል። ዴሞክራሲያዊት ኢትዮጵያም እውን እስከምትሆን ድረስ መታገሉንና ማታገሉን በአገር ውስጥም በውጭም በስፋት ቀጥሎ ይገኛል። ያባ በአገዛዙ ውስጥ የለውጥ ደጋፊዎች ነን በሚሉ አፈ ጮሌዎችና ስርዓቱን ለማዳን በተንቀሳቀሱ የውጭ ኃይላት አማካኝነት የተደናቀፈው ህዝባዊ የስርዓት ለውጥ ፍለጋ አመጽ የተቀናጀና በጽኑ የተደራጀ አመራር የተመራ ባለመሆኑ የተነሳ ለነዚህ ኃይሎች ተንኮልና ሰራ በቀላሉ ሰለባ ለመሆን መብቃቱን በተጨባጭ በመረዳት ሊከተል የሚችለውን አደጋ በአፈጮሌዎች ዲስኩር ተማሉ ተቻኩሎ ስሜታዊነትን በተላበሰ መንገድ ድጋፉን ሰማይ ጠግላ ደረሰ ሁሉ በጊዜው ተቆሞ እንደነበር የቀርበ ጊዜ ትዝታችን ነው። በዚህ መተነሳ ለሀገራችን ህልውናና ለህዝብ ካለን ክብርና ፍቅር የተነሳ ያደረግነውን እልህ አስጨራሽ ትግልና የከፈልነውን መስዋዕትነትና አኩሪ የጀግንነት ታሪካችንን እንደዋዛ አጋጣሚውን በመጠቀም ጊዜ ወዳደላበት ያዘነበሉ ኃይላት ሁሉ ለክልክሉት መከራው እንደነበር ያስተዋልነው ነው። ይሁንና ያን ሁሉ ጫጫታ በተገቢው መንገድ ስናጋልጠው ቆይተናል። ያም ሆኖ ዘመቻው ዛሬም ድረስ ያላቋረጠ ቢሆንም አሁን ላይ በአገሪቱ የተከሰተው ሁኔታ ቀደም ብለን በጥንቆላ ሳይሆን በመሬት ላይ ያሉትን ሁኔታዎች ያሳለፍነውንም ተመክሮ በማገናዘብ በጥልቀት በመዳሰስ ትክክለኛ መረጃዎችንና ዕውቀትን ተንተርሰን የደረስንበትና ያሳወቅነው ድምዳሜ ነበርና የተጠበቀው ሆኗል ከማለት ውጭ የምንለው የለም። ኢትዮጵያ ዛሬ ደረሰችበት መስቀለኛ ጎዳና እጅጉን አሳሳቢ ለመሆኑ ግርግሩን ተጠቅመው በአቋራጭ ፍልጣን ለመቀራመት ካሰፈሰፉት ኃይላት በቀር ለተቀረነው ግልጽ ነው። ያገሪቱን ህልውና ለማናጋት በጥብጥና ትርምስን ሊያስከትሉ የሚችሉ እንቅስቃሴዎች ሆን ተብለው በየቦታው በነጋ በጠባው የሚተገበሩ መኖራቸውንም ማስተዋል ከጀመር ሰንብተናል። እነዚህን እንቅስቃሴዎች ምንነት የተለሙትን እቅድና በዋናነት ማን ከጀርባቸው እንደሚዘውራቸው ሳናሰልስ ስናጋልጥና ስንታገላቸውም ቆይተናል። አሁን አገራችን ለገባችበት ቀውስና እያንዣበበ ላለው አፍራሽ አደጋ ዋናው ምክንያት የሆነውን በህዝብ የተጠላ ስርዓት አቋልጃጅቶ ዳግም ለማስቀጠል እየተሞከረ ያለው ተውኔት መሆኑን በተደጋጋሚ ገልጸናል። ይህን ማለታችንም ህዝብን ያገለለ በመሆኑ እንጂ በሌላ አይደለም። በተጨባጭም በዚህ ምክንያት እነሆ ዛሬ ላይ በአገሪቱ ሰላምና መረጋጋት የጠፋበት ህዝብ በገዛ አገሩ በገፍ እንዲፈናቀል የሆነበት ህግን ማስከበር ተግባሩ የሆነው መንግስት ተብየው ኃላፊነቱን ሆን ብሎ በየዘነጋ በሆነበትና ሐቁ ሲነገርም የወንጀለኞችና ዘረኞች ዋና ተባባሪ ሆኖ በተገኘበት ስርዓት አልበኝነት ነግሶ አገርን እንዲያምስ መቻሉ የኑሮ ውድነትም የህዝቡን ኑሮ ክፉኛ እያጎሳቆለ መቀጠሉ እየባሰ እንጂ ጋብ ባላለ ሁኔታ ውስጥ መሆኑን ቅልጥጥ ብሎ ወጥቷል ቀጥሏልም። በቅጥልቅ እያለ ምርጫ የሚባል ነገር ህዝባችን ያዳምጣል ደግሞ ምን ሊባል ነው እያለ ይታዘባል። ባጭሩ ግን ጋሪውን ከፈረሱ ላስቀደመ ምርጫ ቧልት ህዝብ ቀደም ብለው በእንዲህ አይነቱ አገዛዝ ስር በየጊዜው ተረጋግመው ይደረጉ ከነበሩ የምርጫ ቧልቶች ልምድ ላይ ተመርኩዞ ልብን ፈካ የሚያደርግ ውጤት ይሰጣል ብሎ ተስፋ ባያደርግ የሚገርመን አይሆንም ባዮች ነን። ያባ ይህን ሁኔታ በተመለከተ ደግሞ ብዙ ጊዜ ብሎበታል። በህወሓት ፊት አውራሪነት ለ27 ዓመታት በግድ በህዝብ ጫንቃ ላይ ተጭኖ የቆየው አምባገነን አገዛዝ በአገርና በህዝብ ላይ ላደረሰው ተቆጥሮ ለማያልቅ ግፍና በደል ተጠያቂ መሆኑን ራሱም ጭምር አምኖ ባለበት ራሴን አድሼ ለኢትዮጵያ ስርዓትና መድህን ለማምጣት እኔው ኃላፊነቱን ኦዴፓ ኦህዴድ በተባለው ጭምብል ፊታውራሪነት ወስጃለሁ ካለበት ወቅት ጀምሮ በአገሪቱ ላይ እየሆኑ ያሉትን ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውሶችን ሁሉ በቅንነት የሚከታተል የትኛውም ዜጋ ይስታቸዋል የሚል እምነት የለንም። ይህ አሁን በሹሙ እየተመራ ያለው አገዛዝ ቀውሶቹ ሁሉ ያስከተሉትን ወሳኝ ተቋማት ይዘታቸውን ሳይሆን ቅርጻቸውን ለዋውጦ ለማስቀጠል እየሰራ ያለ በመሆኑ እነሆ በነበሩትና በቀጠሉት ችግሮች ላይ ሌሎች እየተጨመሩ መሄዳቸው አልቀረም። ስርዓቱ በዚህ እስከቀጠለ ድረስ ፍዳችንና ስቃያችን እንዲሁ የሚቀጥሉ መሆናቸው አይቀሬ ነው። እንዲያ ለመሆኑ መናገራችን ትንግርት ሳይሆን ከአምባገነን አገዛዝ ባህሪ የግድ የሚመነጩ በመሆናቸው ስለሆነ የኛው አገር ታሪክ በራሱ ስለሚናገር ሌላ የማይፈልጋ ከመዳከር ተቆጥበናል። ያም በመሆኑ አሁን ላይ ኢትዮጵያ ዴሞክራሲያዊት አገር እንድትሆንና አገርን እንደ አገር ለማቆየት የሚደረገው ትግል ከባድ ፈተና ገጥሞታል ቢባል ከእውነት የራቀ አይደለም። ምንም እንኳ ዛሬ አገራችን ውስጥ ያለው ውስብስብ ምስቅልቅል ሰላም የሚነሳና አስቸጋሪ ሁኔታ መሆኑ ባይዘነጋም የዚህ ሁሉ ሰለባ የሆነውና ጥቃቱ ሁሉ እያመሰው የሚገኘው የኢትዮጵያ ሕዝብ ከስሜታዊነት ራሱን አርቆ ሩቅ አሳቢ ቅርባዳሪ ሳይሆን አጓጉል ከሚናፈሱና ደርዝ ከሌላቸው አደናጋሪ ቱልቱላዎችን ከቆብ ሳይቆጥር ቆራጥነትን ብልሃትንና ጽናትን የተላበሰ ባህሪውን እንደገና አድሶ ከፊቱ ላይ ያሉትን እጅግ ከፍተኛ መስዋዕት ከፍሎባቸው ገና ተግባራዊ ያላደረጋቸውን ግቦች እውን ሊያደርግ የሚችለው አሁንም በሌላ ሳይሆን ራሱን በተገቢው መንገድ አደራጅቶ ትግሉን ፈራስ ይዞና አጠንክሮ ከቀጠለ ብቻ ነው እንላለን። ያፓ ቀደም ብሎ አገሪቱ ከገባችበት ቀውስ ለተወጣ የምትችለው ሁሉን ባሳተፈ የሽግግር ሂደት መሆኑን በተደጋጋሚ አስገንዝቧል። ሂደቱ ለምን በማን እንደሚከናወን ሐሳብ ያቀረበ ሲሆን ሽግግሩ አስተማማኝና ዘላቂነት ያለው ውጤት እንዲኖረው የህዝብን ይሁንታ አግኝተው በሂደቱ የሚሳተፉ ኃይሎች ያለምንም ተጽዕኖ መክረው ዘክረው ተከራክረውና ተደራድረው በስምምነት ተፈጻሚነት እንዲኖራቸው የሚያደርጉ እንደሚሆንም ያለውን ግንዛቤ የገለጸበት ነው። ይህን ሂደት እኔ አሻግራቸዋለሁ ያለው ሹሙና በግርግር ስልጣን ለማግኘት የቋመጡ ወንበሬን አፈቁ ጎጠኞች ጽንፈኛ ብሔረተኞችና ሁሉም አይነት አድርባዮች እየተቃወሙት አሉ። እነዚህ ሁሉ ከኢትዮጵያ ህዝብ ጥቅምና ከአገር ደህንነት ጋር ተጻረው ያሉ ኃይላት በመሆናቸው ጉዳዩን ማጣጣላቸው የሚጠበቅ ነው። ይሁንና አሁንም በድጋሚ ይህ ሁሉን ያሳተፈ የሽግግር ሂደት መካሄዱ ወሳኝ ነው ብሎ ለተግባራዊነቱ አጥብቆ መታገሉን ቀጥሎበታል። ለኢትዮጵያ ህዝብ አገራዊ አንድነትና ኢትዮጵያን እንደ አገር የማስቀጠል የመረከብ ትልቁ ድርሻው የሆነው ኢትዮጵያዊ ወጣት ከየቦታው ተጠራርቶ ለጋህይወቱን ትኩስ ጉልበቱን አስተባብሮ ይህን ሂደት በኢትዮጵያ እውን እንዲሆን በማድረጉ ላይ እንዲያውለው በድጋሚ ጥሪውን እነሆ ይድረስህ ይላል። በአቤቱታና መንግስተ ብየው እንዲያደርግ በሚሉ አጓጉል ንትርክ መራቆቱም እዚህ ላይ ማብቃት ይኖርበታል ባይነን። በትግላችን የሽግግር ሂደትን እውን እናድርግ። የተሳካ ሁሉን ያሳተፈ የሽግግር ሂደት ለህዝብ ነጻ ምርጫ ጎዳና ጠራጊ ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኖራለች።
ሞለ ፋሽስቶ ያቦይ ፕሬስ ዛሬ ለቆጠዩ እንበከከ የነጻነት ዋጋ እንደው ከዚያለው በዘመናት ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየን።
Goodbye, can I buy you?